እሺ እንግዲህ በተለያየ መንገድ ይሄንን የመጽሐፍ ቅዱስ ጥናታችንን አብራችሁን ለምትከታተሉ በኢንተርኔት በቴሌቪዥን በተለያየ አይነት መልኩ አብራችሁን ከኛ ጋር አመጣጠኑትን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እንላችኋለን። ይሄ እንግዲህ የረጅም ጊዜ ስናጠና የቆየነው የመጽሐፍ ቅዱስ ጥናት ነው። በዮሐንስ ወንጌል ላይ የተመሰረተ ሲሆን ህይወት ተገለጠ በሚል አጠቃላይ ርዕስ የዮሐንስን ወንጌል ክፍል በክፍል ምዕራፍ በምዕራፍ እያጠናን የምንገኝበት የመጽሐፍ ቅዱስ ጥናታችን ነው አብረን ማለት ነው። ሁላችሁ እንደምታስታውሱት አሁን ያለነው ምዕራፍ 16ን ጨርሰን ነው ምናደርገው። ሁሉ ጊዜ ያንዳንዱን ምዕራፍና ያንዳንዱን ክፍል በተቻለ መጠን ክፍል በክፍል ለማጥናት እንሞክራለን ለመዳሰስ እንሞክራለን። ግን በየመሃሉ አንዳንድ ምዕራፎች ላይ የሚነሱ ተለልቅ የመጽሐፍ ቅዱስ አስተምህሮች በሚገኙበት ጊዜ ደግሞ ቆም ይያልን ጠለቅ ያሉ ውይይቶች እንደምናደርግ ከዚህ በፊት ያው የታወቀ ነገር ነው። ምዕራፍ 1 ላይ ምዕራፍ 3 ላይ ምዕራፍ 8 ላይ ይያልን የተለያዩ ርዕሰ ጉዳዮችን እያነሳን ደግሞ ዘርዘር ባለ ሁኔታ ምን ወያይበት ምን አወራበት ክፍለ ጊዜ እንዳለ እናውቃለን። አሁን ያሰብነው እንግዲህ ትንሽ አብራችሁ ለተከታተላችሁት ሰዎች ምዕራፍ 16 ባለፈው ወንድማችን ሮቤል ሲመራንም ከዛ በፊትም ከምዕራፍ 14 ጀምሮ በተደጋጋሚ በዮሐንስ ወንጌል የሚነሳ አንድ ትልቅ ትምህርት የመንፈስ ቅዱስ ትምህርት ነው። ጌታችን ኢየሱስ ክርስቶስ የሚሄድበት ሰዓት እንደደረሰ እየተጠጋ በመጣ ቁጥር አብዝቶ ስለ መንፈስ ቅዱስ አስተምሯል። ምዕራፍ 14 ምዕራፍ 15 በተለይ ደግሞ ምዕራፍ 16 ላይ የመንፈስ ቅዱስ ትምህርት ጎላ ብሎ የሚገኝ ትምህርት በመሆኑ በዚህ ጊዜ ያሰብነው መንፈስ ቅዱስ በአማኙ ህይወት ውስጥ በሚል ስለ መንፈስ ቅዱስና ደግሞ ጌታችን ኢየሱስ ክርስቶስን በመናመን አማኞች ውስጥ የሚሰራቸውን ነገሮች በተመለከተ ጠለቅ ያለ ዘርዘር ያለ ውይይት አብረን ለማድረግ ያሰብንበት ክፍለ ጊዜ የውይይት ክፍለ ጊዜያችን ነው። ይሄ አብራችሁ እንድታጠኑ አብራችሁ እንድታሰላስሉ በጌታ ፍቅር እንጋብዛችኋለን። እዚህ አብረን ለመወያየት የተገናኘ ነው እኔና ወንድማችን ሮቤል ተፈራ ነው። ሮቤልን ያው ታውቁታላችሁ አብረን ከኔ ጋራ ይሄንን የመጽሐፍ ቅዱስ ጥናት አብረን የሚመራ ወንድም እንደሆነ ታውቃላችሁ። በተለይ ደግሞ ምዕራፍ 16ን ዮሐንስ ወንጌል ምዕራፍ 16ን ጥናቱን የመራን ወንድማችን ሮቤል ስለሆነ ከሮቢ ጋር ሆነን ዛሬ ትንሽ ስለ መንፈስ ቅዱስ ደግሞ በእኛ በአማኞች ህይወት ውስጥ የሚሰራውን ነገር አብረን እንወያያለን። ስለዚህ እኔ እንግዲህ ምንድነው እርግጥ ያው ዮሐንስ ወንጌል እንደምታውቀው አንተም ከመጀመሪያም ጀምሮ ያው የመንፈስ ቅዱስ ነገር አለ በጣም ጌታችን ኢየሱስም በሰራቸው ተአምራትም ውስጥ ባስተማራቸው ትምህርቶች ውስጥ ከመጀመሪያዎቹ ምዕራፎች ጀምሮ የመንፈስ ቅዱስ ትምህርት በጣም አለ። ምዕራፍ 3 ራሱ እንደምናስተውሰው ሁላችን ምዕራፍ 3 ላይ ጌታችን ኢየሱስ ስለ ዳግም ልደት በተናገረበት ጊዜ ራሱ ሰው ዳግመኛ መወለድ ያስፈልገዋል ብሎ ከኒቆዲሞስ ጋር ባረገው ውይይት ውስጥ መንፈስ ቅዱስ በአማኞች ህይወት ውስጥ በጣም አክቲቭ እንደሆነ ያስታውቃል። ምክንያቱም ስለ ዳግም ልደት ጌታ ኢየሱስ ሲናገር በመንፈስ መወለድ ነው ያለው ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ። እንዲያውም ኒቆዲሞስ የሥጋ መስሎት ነበር ዳግመኛ ልትወለዱ ያስፈልጋችኋል ሲለው ሰው እንዴት እንደገና ዳግመኛ እናቱ ማህፀን ውስጥ ገብቶ ሊወለድ አይችልም ብሎ ፊዚካል አንደርስታንዲንግ ነበረው በሥጋ ነበር የተረዳው። ጌታ ኢየሱስ ያስተማረው ይሄ የመንፈስ ቅዱስ ሥራ እንደሆነ ነፋስ ባይታይም ግን ተግባሩ እንደሚታይ እና በመንፈስ ይሄ ዳግመኛ ልደት ሰው ዳግም ተወለደ ጌታን ተቀበለ አዲስ ህይወት አገኘ ምንለውን በመንፈስ መወለድ ከመንፈስ መወለድ ብሎ ነው ጌታ ኢየሱስ ራሱ ያስተማረውና የአማኝ ህይወት የመንፈስ ቅዱስ ህይወት እንደሆነ ዮሐንስ ያስተምረናል። ከመንፈስ የተወለደ መንፈስ ነው ከስጋ የተወለደ ስጋ ነው ብሎ በተደጋጋሚም ጌታ ኢየሱስ አንስቶታል። ምዕራፍ 7ም ላይ በኋላ ምናነሳዋለን የተጠማ ቢኖር ወደኔ ይምጣ ይጠጣ ብሏል። መንፈስ ቅዱስን ወደኔ ይምጣና ይጠጣ ብሏል። በርሱ የሚያምኑ ሊቀበሉት ስላለ ስለ መንፈስ ቅዱስ ይህንን ተናገረ ይላል። ኢየሱስ ስላልከበረ መንፈስ ቅዱስ ገና አልመጣም ነበር ይላል። ስለዚህ ጌታ ኢየሱስ በተደጋጋሚ በአማኞች ህይወት ውስጥ መንፈስ ቅዱስ አክቲቭ እንደሆነ ይናገራልና ምንድነው ባጭሩ ያው የአማኝ ህይወት የመንፈስ ቅዱስ ህይወት ነው የሚለውን በጣም እናያለን በዮሐንስ ወንጌል በአጠቃላይ። ግን ደግሞ አሁን አንተ ደግሞ በመራህን በመራፍ 16 ደግሞ ጎላ ያለ ስፍራ ያለው ይመስለኛል
በጣም በሰፊው ነው ሲተናገረው። እንደገና ደግሞ ጌታ ኢየሱስ ህይወት ላይ ሲሰራ ምን መለከታቸው ነገሮች ነበሩ በመንፈስ ቅዱስ ኃይል እሱም ሲሰራ ያላቸው ነገሮች ተመልክተናል። ከዛ ደግሞ እኛም ከወለታችንም አሁን እንደተናገርከው መራፍ 3 ላይ ዳግመኛ መወለዳችን ራሱ በመንፈስ ቅዱስ እንደሆነ ይናገርና ምዕራፍ 14 ጀምሮ ደግሞ ሲናገር ተስፋው የበለጠ ወደኛ ጎሏል። የእውነት መንፈስ እኔ እንደውም ምዕራፍ 16 ላይ እንደውም ሲናገር ምን ነው እኔ በሄድ ይሻላችኋል ሉና ነው ጌታ ኢየሱስ ያላችሁ። ምክንያቱም ስለሞቱ ነበር ሲናገር የነበረው ጌታ ኢየሱስ ከዚህ በኋላ ስለሚመጣው መስቀሉም እነሱ እንደውም ስለሚጠብቃቸው መከራ በስሜ ምክንያት ያሳድዷቸዋል ይሄን ያደርጉባቸዋል ከመከራ ያወጣቸዋል ብሎ ይናገርና በዛ ግን ሲያዝኑ ደግሞ መልሶ ጌታ ኢየሱስ ተስፋ ነው መስጠታቸው ነው ምን መለከተው እኔ በሄድ ይሻላችኋል እኔ ባልሄድ አጽናኙ ወደ አይመጣም ብሎ ይናገራልና የመንፈስ ቅዱስን የሱ ብቻ ሳይሆን ያደረገው ወይም ደግሞ በብሉይ ኪዳን በአንዳንድ ሰዎች ለምናየው ብቻ ሳይሆን ያደረገው ግን ለእያንዳንዳችን ተስፋ አድርጎ ሲያቀርብ ነው ስም እንደመለከተውና የመንፈስ ቅዱስ ተስፋ በጣም የጎላበት ምዕራፎች ናቸው 14 15 በተለይ ደግሞ 16 መንፈስ ቅዱስን የመቀበል ተስፋ በጣም የሞላበት ምዕራፍ ነው።
ስለዚህ ዝም ብለና በዝርዝር የመንፈስ ቅዱስን ነገሮች ከመመልከታችን በፊት ከዚሁ ገና ከመግቢያው እንደ ትንሽ ማሰብም ያለብን እኛም እንደ አገልጋዮች እንደ መመናንም በቃ የአዲስ ኪዳን ህይወት የመንፈስ ቅዱስ ህይወት መሆኑን እግዚአብሔርም ሪሊ ፕሮሚስ ያደረገው በመጨረሻው ዘመን መሲሁም ሲመጣ ይሆናል ያለው እግዚአብሔር አዲስን ህይወት በመንፈስ ለሰዎች እንደሚሰጥ በኤርሚያስም ላይ ከዚህ ፍታ አይተናል ህዝቅኤል ትንቢት ላይ አይተናል እግዚአብሔር በቃ በመንፈስ አዲስ ልብን አዲስ ህይወትን ለህዝቡ እንደሚሰጥ ነው። ከዛም በኋላ ደግሞ በኢዮኤል ምዕራፍ 2 ቁጥር 28 በኋላም ሐዋርያ ሥራ ምዕራፍ 2 ላይ ጴጥሮስ የተጠቀሰው በመጨረሻው ዘመን አንዱ ትልቁ ነገር በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለው በወንዶች በሴቶች በልጆች በሽማግሌዎች በታላላቆች መንፈስ ቅዱስ የሚፈስበትና በመንፈስ ቅዱስ እግዚአብሔርን የምናከብርበት የመንፈስ ቅዱስ አዲስ ህይወት የምንለማመድበት ኪዳን የመንፈስ ቅዱስ ኪዳን ነው ሪሊ አዲስ ኪዳን። ይሄ ማለት ይሄን ስንል ነው በጣም አብረውንም የሚያጠኑ እንዲረዱ የምንፈልገው መንፈስ ቅዱስ በብሉይ ኪዳን አይሰራም ነበር መንፈስ ቅዱስ በብሉይ ኪዳን ኢንአክቲቭ ነበር ይያለን አይደለም ፈጽመው ሷል መንፈስ ቅዱስን እናገኘው ሐዋርያ ሥራ ምዕራፍ 2 ላይ ሳይሆን መጀመሪያ ላይ ዘፍጥረት 1 ላይ ነው የእግዚአብሔር መንፈስ ይሰፍፍ ነበር በፍጥረት ላይ አለ እስራኤልን በመምራት ላይ አለ
በነቢያቶቹ ላይ ሲሰራን እንመለከተዋለን በእነሱ ውስጥ አልፎ እሱ ነበር የሚናገረው መጽሐፍ ቅዱስም እንኳን መጽሐፉም እኮ በእግዚአብሔር መንፈስ እየተነዱ ነው የጻፉት እያንዳንዳቸው ብሉይ ኪዳንም ከዛ በኋላ ደግሞ አዲስ ኪዳንም ስናየው በመንፈስ ቅዱስ ተነርተው ነው በቃል ውስጥም አለ ቃሉም ይነግረናል እሱ የእግዚአብሔር መንፈስ ያለባቸው መጽሐፍት ብሎ ነው ሲነግረን
ስለ ብሉይ ኪዳን መጽሐፍት ያው
በተለይም የሚያወራው ስለነሱ ነው እሱ ብሉይ ኪዳን ላይ ያሉት መጽሐፍት በእግዚአብሔር መንፈስ መነዳት ነው ሰዎች የጻፉትና አክቲቭ ሆኖ አለ እዚህ ጋር ደግሞ ያለው ተስፋ ደግሞ ስንመለከተው ልዩም ያደርገው በሁላችን ላይ አሁን ደግሞ ሊፈስ ነው የእግዚአብሔር ተስፋው ሙላት በትንቢት የተነገረው በነቢያት የተነገረው ሙላት የሚመጣበትን ተስፋ ያንን ተስፋ ጌታ ኢየሱስ አጽንቶ የተናገረበት
በሚያምኑ ሁሉ ላይ መሆኑ ነው። መንፈስ ቅዱስ በሚያምኑ ሁሉ ሰዎች ህይወት አክቲቭ ነው። አሁን በአዲስ ኪዳን ልዩ የሚያደርገው ይሄ ነው። ያን ጊዜ ያው በተወሰኑ ሰዎች ላይ በነቢያቱ ላይ በነገስታቱ ላይ እንደዚህ እየተገለጠ እግዚአብሔር ህዝቡን ያገለግል ነበር በመንፈስ ቅዱስ። ምክንያቱም ኃጢአት ገና ስላልተሰረየ ኃጢአት ስላልተወገደ መኖሪያው ሊያረጋን አይችልም። የሰው ልጅ የመንፈስ ቅዱስ መኖሪያ ቤተ መቅደሱ ልንሆን አንችልም። እግዚአብሔር በቋሚነትም በሁሉም ሰው ላይ ሊኖር አይችልም። አንዱ እኮ የመንፈስ ቅዱስ ሮል አሁን ምዕራፍ 14 ዮሐንስ ወንጌልም ላይ እንዳየነው መንፈስ ቅዱስ ወደኛ ሲመጣ አብና ወልድ ራሳቸው መኖሪያ እናደርጋለን። ይሄ ፕሮሚስ ነው፣ ተስፋ ነው። ምክንያቱም መስቀሉ ያው ማወቅ ያለብን በአዲስ ኪዳንና በብሉይ ኪዳን መካከለ ያለው ትልቁ ሲግኒፊካንት ኢቨንት መስቀሉ ነው። መስቀሉ ኃጢያትን አስወገደ። መስቀሉ ኃጢያትን ሲያስወግድ መንፈስ ቅዱስ አሁን በሚያምኑ ሁሉ ላይ መሆኑ ነው ትልቁ እንትን። እና አንዳንድ ጊዜ አሁን በአዲስ ኪዳን እየኖርን እንደ ብሉይ ኪዳን የማሰብ ነገር በጣም አለ። ልክ በተወሰኑ ሰዎች ላይ አሁን መንፈስ ቅዱስ የሚሰራ ይመስለናል። በተወሰኑ ሰዎች ላይ ሆኖ ሁላችንን ያገለግላል፣ ይሄ የታወቀ ነገር ነው። እግዚአብሔር ልዩ ልዩ ጸጋዎችና ልዩ ልዩ አገልግሎቶች ሰጥቷል። ግን ምንድነው ልክ እንደ ብሉይ ኪዳን ማሰብ ግን የለብንም። የተወሰኑ ሰዎች ላይ መንፈስ ቅዱስ መጥቶ ሌሎች ምእመናን ቁጭ ብለን የመንፈስ ቅዱስን ሥራ ምን ከታተል አይነት ግን ይሄ ለአዲስ ኪዳን በጣም ሩቅ ነው።
ምዕራፍ 16 ነው ባለፈውም ያነሳውት መሰኛ ትምርቱ ላይ ስናገርና ጌታ ኢየሱስ የሚናገረው ቃል በተለይ ይሄ ከቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ ይላል። ምዕራፍ 16 ቁጥር 7 ጀምሮ ማለት ነው። እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ የሚለው ቃል መንፈስ ቅዱስና ኢየሱስ በአንድ ላይ በዚህ ምድር ላይ መኖር አይችሉም የሚልን ሐሳብ ለመናገር አይመስለኝም። ግን ጌታ ኢየሱስ እኔ ብሄድ ይሻላችኋል ብሎ ሲናገር ወደ አብ ብሄደ ጊዜ ከዛ በኋላ የሰራውን ስራ እናውቀዋለን። መጽሐፍ ቅዱስ ውስጥ ዕብራውያንም በጣም በሰፊው ነግረናል፣ ከክህነት ስራው ጋር በማገናኘት ማለት ነው። ጌታ ኢየሱስ ወደ አብ ሄደ ጊዜ ሊቀ ካህናችን ሆኖ በአፊት በራሱ ደም ወደ አብ ገባ ብሎ ይናገራል። ያ ቦታ እንግዲህ ስርየት ብለን መንጠራው ያንን ነው። ሄዶ ኃጢአታችን አስተሰረየ፣ ሰውና እግዚአብሔር ታረቀ። እኔ ቢሄድ ይሻላቸዋል ብሎ ሚናገሩ ያንን ነው። እሱ ቢሄድና ያንን ስርየት ቢሰራው አጽናኝ የሆነ መንፈስ ቅዱስ በእኛ ላይ መውረድ ይችላል። ያ ደግሞ ስርየት ደግሞ ለአንድ ሰዎች ያለፈ የተሰራ አይደለም፣ ለሁላችንም ነው፣ ለሚያምኑ ሁሉ የሆነ ነው። ማንንም ሰው በክርስቶስ ኢየሱስ ቢያምን በዛ ስርየት ውስጥ ይገባል። ማንንም ሰው በክርስቶስ ኢየሱስ ቢያምን ኃጢአቱን ተሰርዮአል፣ ምህረትን ተቀብሏል። ያ ሰው ምህረትን ለተቀበለ ሁሉ ደግሞ ከእግዚአብሔር ጋር ለታረቀ ሰው እግዚአብሔር መንፈሱን በዛ ሰው ውስጥ ያደርጋል ማለት ነው። ቅዱስ የሆነው መንፈስ በእኛ ውስጥ ይወርዳልና እኔ ብሄር ይሻላቸዋል የሚለው ቃል እሱን የሚያሳይ መስረኛ ነው። በዚህ ቦታ ላይ ስመለከተው ያ ደግሞ ለሁላችንም የሆነ ተስፋ ነው።
የሥራውን መጠናቀቅ የድነት ሥራ መጠናቀቅ ማለት ነው። ጌታችን ኢየሱስ መከበር ያለው ኢየሱስ አልከበረም የሚለው መስቀሉ፣ ሞቱ፣ ትንሳኤው፣ እርገቱ ለመንፈስ ቅዱስ መምጣት መሰረት ስለሆነ ነው። የኃጢአት መወገድና አሁን እንዳልከው የሥራው መፈጸም ስለሆነ ለዛ ይመስለኛል እኮ አሁን ጴጥሮስም ሐዋርያ ሥራ ምዕራፍ 2 ላይ እኮ እናንተ የሰቀላችሁትን የገደላችሁትን የሰቀላችሁትን ኢየሱስ እግዚአብሔር ከሙታን አስነስቶታል፣ አስነስቶት ከፍ ከፍ ብሎ እሱ የላከው ነው የሚለው የመስቀሉ መሞቱ መነሳቱና በአብ ቀኝ መቀመጡ የሱ
ይበቃ ያ ነው ያመጣው።
የዚህ ሁሉ ሥራ ውጤት ነው። በቃ በመስቀሉ ላይ እነሱ እንደምን እኮ እንዲሞት አይፈልጉም። በዚህ ቦታ ላይ መሄዱም አሳዝኗቸዋል። ስለሚያዝኑም ነው የሚያጽናናቸው አለው ጌታ ኢየሱስ። አያጽናናም ተስፋም እየሰጣቸዋለውና ግን የመሄዱ ግን ጥቅም አለው። ስርየት መሰራቱ በመስቀል ላይ እሱ መሞቱ ጥቅም አለው ለሁላችን። ይሄን እንደከፈተ ከእግዚአብሔር ጋር ህብረት ያለን ሰዎች
ሆነ የጴንጤቆስጤ መሰረት ሆነ ማለት ነው። ጴንጤቆስጤ ምን ነው የጴንጤቆስጤ ቀን ማለት ነው። ሐዋርያ ሥራ ምዕራፍ 2 የሱ መሰረት ኢየሱስ ክርስቶስ በመስቀል ላይ የሰራው ሥራ በሞቱ በትንሳኤው የሰራው ሥራ ሆነ። ስለዚህ ከሱ የተነሳ በአማኞች ህይወት ውስጥ መንፈስ ቅዱስ አክቲቭ መሆኑን የሚሰራ መሆኑን መጽሐፍ ቅዱስ ይነግረናል። በኋላም ትንሽ እንመለስበታለን። ግን ለመጀመሪያ ያህል ዛሬ ትንሽ በዮሐንስ ወንጌል ምዕራፍ 16 ላይ ተመስርተን በተለይ ከምዕራፍ 14 15 ላይ ተመስርተን በተለይ ደግሞ ምዕራፍ 16 ላይ ተነስተን ሌሎችንም የመጽሐፍ ቅዱስ ክፍሎች በማየት በመጀመሪያ እስቲ ስለ መንፈስ ቅዱስ ማንነት ብናይ በጣም ጥሩ ይመስለኝ። ከዛ መጀመር ጥሩ ነው። ከማንነት መጀመር ሁልጊዜ በጣም ጥሩ ነው ብዬ አስባለሁ እኔ። ምክንያቱም ከሆነ ነገር ጋር ያለን ግንኙነት የሚመሰረተው በእውቀታችን ልክ ነው፣ በምናውቀው ልክ ነው። መንፈስ ቅዱስን ካላወቀን ትክክለኛውን የመንፈስ ቅዱስ ባርኮት ልናገኝ አንችልም። ትክክለኛውን የመንፈስ ቅዱስ ግንኙነትም ሊኖረን አይችልም። እና የመንፈስ ቅዱስን ማንነት በተመለከተ በዮሐንስ ወንጌል 16 ላይ 14 15 በተለይ ደግሞ ምዕራፍ 16 ጀምሮ ያለውን ስናይ እኔ እንግዲህ የማየው አንዱ ትልቁ ነገር መንፈስ ቅዱስ ማን ነው በሚለው የመንፈስ ቅዱስ ስብዕና ፐርሰን መሆኑ በጣም በግልጥ ይታያል። በነኚህ ምዕራፎች በዮሐንስ ወንጌል በነኚህ የመንፈስ ቅዱስ ምዕራፎች ውስጥ አንዱ ጎልቶ የሚታየው ነገር መንፈስ ቅዱስ ስብዕና ያለው መሆኑ ፐርሰን መሆኑ በጣም በግልጽ ይታያል። ይሄ በጣም አስፈላጊ ነገር ይመስለኛል። ጥቅሶችን እናጣቅሳለን፣ በዝርዝርም እናየዋለን። ያው እንደምናውቀው አሁን በአንዳንድ ትልልቅ ሃይማኖቶች በምንሄድበት ጊዜ በመንፈስ ቅዱስ የሚያምኑ ሃይማኖቶች አሉ። ግን በመንፈስ ቅዱስ ማመን ብቻውን በቂ አይደለም። ግን በአንዳንድ ሃይማኖቶች አሁን መንፈስ ቅዱስ ከአምላክ የሚመጣ የአምላክ ተጽዕኖ የአምላክ ኃይል ነው እንጂ በራሱ ፐርሰን አድርገው አያስቡትም። አሁን የይሖዋ ምስክሮች የሚባሉ አሉ። እና መንፈስ ቅዱስን በተመለከተ እዛም ትምህርት አለ። ግን መንፈስ ቅዱስ ከይሖዋ ከያህዌ የሚመጣ ኃይል አንድ ኃይል ነው፣ ከሱ የሚመጣ ተጽዕኖ ነው እንጂ በራሱ ፐርሰን አድርገው አያስቡትም። ግን በዮሐንስ ወንጌል 14 እስከ 16 በምንመለከትበት ጊዜ አንዱ ጎልቶ የሚታየው የመንፈስ ቅዱስ ማንነት ስብዕና ነው፣ ፐርሰናሊቲ ነው። ፐርሰን ያደርገዋል። መጀመሪያ ቃሉ ራሱ በተደጋጋሚ የተጠቀመበት ቃል አንተም አንስተኸዋል። በዮሐንስ ወንጌል ምዕራፍ 16 ላይ በተደጋጋሚ ጌታ ኢየሱስ በዮሐንስ 14 እስከ 16 የተጠቀመበት ቃል ፓራክሊቶስ የሚል ፓራክሊቶስ ፐርሰን አመልካች ነው። ለምሳሌ ምዕራፍ 14 ላይ ምዕራፍ 14 ቁጥር 16 ላይ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይለዋል። እንዲሁም ኢንፋክት ሌላ አጽናኝ የሚለው አናዘር ካውንስለር እንደ ኢየሱስ አሁን እሱ ሊሄድ ስለሆነ አሁን ኢየሱስ ፐርሰን ነው አብሯቸው ያለ ፐርሰን። ያሳዘናቸውም አሁን አንተ ቅድም ያነሳኸው ያሳዘናቸውም ነገር አብሯቸው ያለ እኔ ሄዳለሁ አለ እኔ ሄዳለሁ። ስለዚህ ፐርሰን የሆነው ኢየሱስ ይሄ ስብና ያለው እርሱ ሊሄድ ስለሆነ አይ በሄድ ይሻላችኋል፣ መሄድ ለጥቅም ነው። እኔ ሄዳለሁ ግን another counselor ሌላ አጽናኝ ይሰጣችኋል ይላል። እና በተደጋጋሚ ይሄንን ቃል ጌታ ኢየሱስ ተጠቅሞበታል። አጽናኝ በግሪክ ፓራክሊቶስ ፓራክሊት የምንለው በአማርኛ እዚህ ላይ ፓራክሊቶስ ተብሎ ተተረጎመ ፓራክሊት ነው። ይሄ ስብእናን ፐርሰን መሆኑን አመልካች ነው። በተደጋጋሚ ተጠቅሞበታል። አንዳንዶቹ ላንብባቸው ለመነሻ እንዲሆነን ቁጥር 25ም ላይ ከናንተ ዘንድ ስኖር ይሄን ነግሬያችኋለሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ ተብሏል። ደግሞ እዚህ መንፈስ ቅዱስ የሆነው አጽናኝ ብሏል። ምዕራፍ 15ም ላይ ስንመጣ ምዕራፍ 15 ቁጥር 26 ላይ ሊያልቅ ሲል ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ተብሏል። ከአብ ዘንድ የምልክላችሁ አጽናኝ ተብሏል መንፈስ ቅዱስ። በኋላ ደግሞ ምዕራፍ 16 ቁጥር 7 ላይ ደግሞ እንደምናገኘው እኔ እንደሄድ ይሻላችኋል ያለው ማለት ነው። እኔ ግን እውነት ነግራችኋለሁ እኔ እንደሄድ ይሻላችኋል እኔ ባላድ አጽናኙ ተብሏል። ደግሞ እዚህ ላይ አጽናኙ ተብሏል። ጳራክሊቶስ ጳራካሊት ተብሏል መንፈስ ቅዱስ። እንግዲህ ጳራክሊቶስ ያው በግሪክ የታወቀ ነገር ነው፣ ፐርሰን ነው። በተለይ ደግሞ ከፍርድ ቤት ጋር በጣም የተያያዘ ነገር ነው። ይሄ ወንጀለኛ በወንጀል ተከሶ በሚቀርብበት ጊዜ አጠገቡ የሚቆም አጠገቡ ቆሞ ሌላ ጳራክሊት ፐርሰን ነው። ጳራክሊቶስ ብሎ ሌላ ነገር የለም፣ ፐርሰን ነው። አንድ ሌላ ሰው አጠገቡ ይቆምና የሚያበረታው። አንዳንድ ጊዜ ጠበቃውንም ያካትታል፣ ጠበቃ ሆኖ ይከራከራል ለዚህ ሰው ለዚህ ደካማ ሰው። አይ ጌታ ኢየሱስም በምትቀርቡበት ጊዜ ምንም እንዳትሰጉ ያለው የምትናገሩትን ይሰጣችኋል ያለው በዚህ ኮንቴክስት ነው። አጠገቡ ሆኖ ይናገራል። ስለዚህ ስለተከሰሰው ሰው አጠገቡ ሆኖ ይናገራል። መናገር ብቻ ሳይሆን አንዳንድ ጊዜ በጥብቅና ብቻ ሳይሆን አጠገቡ ቆሞ ኢንካሬጅ ያደርገው፣ ያበረታታዋል። የሚያበረታታ የሚያጽናና፣ አጽናኝ ተብሎ የተተረጎመው ለዚህ ነው። የሚያጽናና የሚረዳ አጠገብ የሚሆን የሚያበረታ ያንን ወዳጅ ነው ጳራክሊቶስ የሚሉት። ጳራክሊት የሚሉና ጌታ ኢየሱስ አሁን ምን አለ? እኔ እሄዳለሁ ግን አጠገባችን የሚሆን አብሮን የሚሆን የሚረዳ ስለኛ የሚናገር የሚያበረታ እና የተጠቀመበት ቃል የኃይል ቃል አይደለም። የተጠቀመበት ቃል የተጽኖ ቃል አይደለም፣ የፎርስ ቃል አይደለም። የተጠቀመበት ምሳሌ የፐርሰን ምሳሌ ነው። ይሄ ማወቅ በጣም አስፈላጊ ነው ብዬ አስባለሁ። ይሄ ማለት መንፈስ ቅዱስ ኃይል የለውም አይደለም። የመንፈስ ቅዱስ ኃይል አለ፣ በኋላ ምን መጣበታል። የመንፈስ ቅዱስ ኃይል አለ፣ የመንፈስ ቅዱስ ተጽኖ አለ። ደግሞ መንፈስ ቅዱስ ያው ሁላችን እንደምናውቀው በእሳት ተመስሏል፣ በነፋስ ተመስሏል። በተለያየ መንገድ ግን ነፋስ አይደለም፣ እሳት አይደለም። ኃይል ከዛ በላይ ነው። የኔ ኃይልና እኔ እኩል አይደለንም። እኔ ፐርሰን ነኝ፣ መንፈስ ቅዱስ ፐርሰን። መንፈስ ቅዱስ የራሱ ስብዕና ያለው ነው። የመንፈስ ቅዱስ ኃይል ግን ደግሞ አለ። የመንፈስ ቅዱስ ምን ለማመደው ነው? የመንፈስ ቅዱስ ኃይል አለ፣ የመንፈስ ቅዱስ ነፋስ አለ፣ የመንፈስ ቅዱስ እሳት አለ። ግን መንፈስ ቅዱስ
እሱ ራሱ ግን ፐርሰን ደግሞ ከኮንቴክስቱ ጋርም በጣም ይሄድ ነው። ጌታ ኢየሱስ የሚነግራቸው በሙሉ ለምሳሌ ምዕራፍ 15 ከቁጥር 18 ጀምሮ ራሱ ብናየው የሚናገርበት ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ ወቁ። የሚያልፉበትን ነገር ነው እሱ የሚናገረው። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። የሚገጥማቸው ትራያል እንዳለ ነው እሱ የሚናገረው። 16ም ከመጀመሪያው ጀምሮ እሱ ነው የሚነግራቸው እንዳትሰናከሉ ይህን ተናግሬ ያለው ከመክራቢ ያስወጧችኋል፣ ከዚህ በላይ ደግሞ የሚገላችሁ ሁሉ እግዚአብሔር የሚያገለግል የሚመስልበት ዘመን ይመጣል። የሚገጥማቸውን ትራያሎች ነው እሱ የሚናገረው። አሁን ያልከው ከዛ ጋር በጣም የሚገጥም ሴንስ ያለው ነገር ነው። እዚሁ ስትገቡ የሆነ የሚያበረታ ነገር በውስጣችሁ ይገባል አይደለም? ሴንሱ ልክ እንዴት ነው? በኤሌክትሪክ ውስጥ አልፎ አንድ ኤሌክትሪክ መብራቱ እንደሚያበራው የሆነ ኃይል መጥቶ እናንተ ውስጥ ደግሞ የሆነ ነገር ያደርጋችኋል ሳይሆን ግን ከእናንተ ጋር አብሯችሁ እንዲሆን ፐርሰን ነው። ተልእኮ አለው ነው ራሱ ተልእኮ የመጣ አብሮን የሚኖር ከእኛ ጋር አብሮን ያለ አጽናኝ ብሎ የተናገረው ማለት ነው። እሱ
ልክ ነው። ደግሞም አንደኛ ይሄ ነው። ሁለተኛ ምዕራፍ 14 15 16 ላይ ስናይ ስለ መንፈስ ቅዱስ ጌታ ኢየሱስ የተጠቀመበት ራሱ ተውላጠ ስም የምንለው በአማርኛ ፕሮናውን፣ ይቅርታ ስለ እንግሊዝኛው፣ ግን ፕሮናውን ፐርሰናል ፕሮናውን ነው። ለስብዕና ላለው የሚሰጥ ፕሮናውን ነው። ያው እንደምናውቀው በተውላጠ ስሞች ስብዕና ለሌላቸው የሚሰጡ ተውላጠ ስሞች አሉ። ኢት የምንለው አሁን በእንግሊዝኛ ሂ ኦር ሺ ለፐርሰናል ነው። ሂ ኦር ሺ ሲባል ፐርሰናል ፕሮናውን ነው። ምን ማለት ነው? ያ ሰው ስብዕና አለው፣ ሰውኛ ነው። ደግሞ ለነገሮች ለኒውተር ለመሆን ምንም ጾታ ለሌላቸው ፐርሰን ህይወት ለሌላቸው ነገሮች ሲሆን የሚሰጥ ለቁሳቁስ ደግሞ የሚሰጥ ተውላጠ ስም አለ። ለመንፈስ ቅዱስ የተጠቀምበት ተውላጠ ስም ጌታ ኢየሱስ ይሄ ለቁሳቁስና ለኃይል የሚሰጠው አይነት ሳይሆን ለእርሱ እያለ እኔ እርሱ እንዲያውም ፓራራል እኔ ሄዳለሁ እሱ የሚያወራው እንደ አካል ነው የሚያወራው አካል ነው መንፈስ ቅዱስ እኔ ሄዳለሁ እርሱ ይመጣል እኔ ሄዳለሁ እርሱ እና እርሱ የሚለው ተውላጠ ስም ራሱ የሚያመለክተው መንፈስ ቅዱስ person እንደሆነ ያስተምራናል ይሄ ያው አይ ቲንክ በዚህ ይሄን ማሰብ በጣም ያስፈልጋል በዚህ መጀመር በጣም ያስፈልጋል የመንፈስ ቅዱስን ኃይል ስለተለማመድን መንፈስ ቅዱስን ወደ ኃይልነት ብቻ ማሳነስ የለብንም መንፈስ ቅዱስ የራሱ ስብዕና ያለው ነው ስብዕና ያው እንደምናውቀው በዝርዝር ሌሎች መጽሐፍ ቅዱስ ክፍሎችንም በመናይበት ጊዜ ምን ማለት ነው ስብዕና ማለት የራሱ ዕውቀት ያለው በራሱ ዕውቀት አለው አሁን መንፈስ ቅዱስ ያውቃል ዕውቀት አለው ያስተምራቸዋል ይላል መጥቶ ያስተምራቸዋል ይላል በኢሳይያስ 11ም ላይ ኢሳይያስ 11 ቁጥር 2 ጀምሮ የዕውቀትና እግዚአብሔርን የመፍራት መንፈስ ይለዋል የዕውቀት መንፈስ ነው መንፈስ ቅዱስ አሁን ዕውቀት አለው ይሄ የአካል የፐርሰን የስብዕና ምልክት ነው የእግዚአብሔርን ጥልቅ ነገር እንኳን ይመረምራል ይላል አሁን አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ያውቃል ይመረምራል መንፈስ ቅዱስ አዋቂ ነው ኢንፋክት ከሚሰጣቸው ስጦታዎች መካከል ራሱ አሁን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ እንደምናነበው ከሚሰጣቸው ስጦታዎች መካከል አንዱ ዕውቀት መናገር ስጦታ ነው ዕውቀት ስላለ መንፈስ ቅዱስ ስለዚህ አንዱ የስብዕና መለኪያ ዕውቀት ነው መንፈስ ቅዱስ ዕውቀት አለው ስብዕና የሌለው ነገር አያውቅም አሁን ኃይል አያውቅም ኃይል ዕውቀት የለም አሁን ኤሌክትሪክ ኃይል ዕውቀት የለም ኃይል ነው
ባንድ ነገር ውስጥ አልፎ ነገር ይሰራል ያበራዋል እንጂ ኃይል ብቻ ነው
መንፈስ ቅዱስ ግን ከኃይል በላይ ነው ፐርሰን ነው ዕውቀት አለው ስሜት አለው መንፈስ ቅዱስ ስሜት አለው ይወቅሳልም ይላል ምዕራፍ 16 ላይ ኮንቪክት ያረጋል ግን ለምሳሌ ስለ እስራኤል ህዝብ ሲናገር ስለ ምድረ በዳው ጉዟቸው ኢሳይያስ 63 10 ላይ ቅዱስ መንፈሱን አስመረሩት ይላል መንፈስ ቅዱስ ይማረራል ማለት ነው ይሄ ስሜት ነው እኛንም ራሱ ለባዲስ ኪዳን ምን ኖር ክርስቲያኖችን ኤፌሶን 4:30 ላይ ለቤዛም ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑት ይላል ሊያዝን የሚችል ነው ኢምፐርሰናል የሆኑ ነገሮች አያዝኑ አሁን ኃይል አያዝንም ሀዘን የሚባል ስለ ኃይል ስናወራ ሀዘን የሚባል አይሰራም ራሱ ከፐርሰን ጋር ነው የሚሄደው ስለዚህ ዕውቀት አለው ስሜት አለው ፈቃድ ደግሞ አለው ፈቃድ ማለት የራሱ ፐርሰናል ዊል ማለት ነው ማድረግ አለማድረግ ይሄ በራሱ ፈቃድ ላይ ተመሰረተ ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ጀምሮ ስለ ጸጋ ስጦታ ሲናገር ያ መንፈስ ራሱ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል እንደወደደ ማለት እንደፈቀደ ጸጋ ስጦታዎችን ሲሰጥ የሚያድለው እንደወደደ እንደፈቀደ ምክንያቱም አካሉን የሚያውቃት እሱ ነው አካሉ የጎደለውን ነው እንጂ የሚሰጠን እኛ የወደድነውን የጸጋ ስጦታ ቢሰጠን ምናልባት አንድ ወይ ሁለት የጸጋ ስጦታ ብቻ ነበር የሚኖረው በቤተ ክርስቲያን ውስጥ የምንፈልጋቸው ጥቂቶች ስለሆኑ ማለት ነው ግን ተመስገን ነው እሱ ራሱ እንደወደደ የሚጎላትን ለቤተ ክርስቲያን አካሉን ለመገንባት እንደፈቀደ ማለት ፈቃድ ስላለው ኃይል ፈቃድ የለውም በተላከው ነው የሚሄደው ባበጀንለት ነው እንጂ የሚሄደው በላክ ነው ይሄዳል እንጂ ፈቃድ የለውም እዚህ ይሄዳለሁ እዛ አልሄድም ይሄን እሰጣለሁ ይሄን አልሰጥም አይልም ኃይል ግን መንፈስ ቅዱስ ግን ፐርሰን ስለሆነ እንደ በፈቃዱ ያካፈለ ያደርጋል ይላልና አይ ቲንክ በሌሎችም የመጽሐፍ ቅዱስ ክፍሎችም ስናየው የሚያረጋቸው ድርጊቶች ባህሪያቱም የስብዕና ባህሪያት ናቸው በዮሐንስ ወንጌልም ጳራቅሊጦስ የተባለው ለዚህ ነው ፐርሰን ስለሆነ ነው ሚለውን አይ ቲንክ አጉልተን ማውጣታችን በዚህ ጥናት ውስጥ ወሳኝ ይመስለኛል
ደሞ እንደ ፐርሰንነቱ ደሞ ያለውንም ስልጣኑን ማወቅ አስፈላጊ ይመስለኛል ምክንያቱም ቅድም እንዳነሳ ነው ለምሳሌ መንፈስ ቅዱስ እግዚአብሔርነቱን አንዱ የሚያሳየን ነገር አምላክነቱን የሚያሳየን ነገር በፍጥረት ሥራ ውስጥ አብሮ አለ ሰማያት በመንፈሱ ውበትን አገኙ ይላል መጽሐፍ ቅዱስ ሲናገር እነዚህ ሁሉ ቃላቶች የሚናገሩት ምንድነው የሚያሳዩን የመንፈስ ቅዱስን መለኮታዊ ስልጣኑንም ያሳዩናል ምን ማለት ነው መንፈስ ቅዱስን አንድ ሰው በእኛ ውስጥ መንፈስ ቅዱስ ከእናንተ ጋር እንዲሆን ሰጣለው ብሎ ሲናገር እኛ እንደምንወደው የምናደርገው ሳይሆን እሱ እንደሚወደው የሚያደርገን ባለ ስልጣን እሱ ነው እሱ ይመራቸዋል ያለ እዚህ ጋርም ጭምር የነገርኳችሁን መጥቶ ያሳስባቸዋል ብሎ ሲናገር እሱ ሊመራን እኛ ልንመራ እሱ ሊያሳስበን እኛ ደግሞ ልናስበው ማለት ነው ሲያለ ነገር ልንረዳ በስጦታዎችም ራሱ ስንሄድ እሱ እንደወደደ ይሰጣል ብሎ ይናገራል እንደውም ምዕራፍ 12 ላይ አንደኛ ቆሮንቶስ ላይ ምናልባት በኋላ በለጠረን መጣበት ይችላል ግን መንፈስ ቅዱስን የሱ ማኒፌስቴሽንም እንደሆነ ነው ሲናገረው የሱ መገለጥ እንደሆነ ነው መንፈስ ቅዱስን መንፈስን መግለጥ ለሁሉ እንደወደደ እሱ ነው እሱ የሚሰጠው በሱ ስልጣን ስር ነው እሱ እንደወደደ በእኛ ውስጥ ያመጣል ከዛ ከሱ የተቀበልነውን እኛ ደግሞ ሌሎች እናገለግልበታለን
መንፈስ ቅዱስን ስንለማመድ ማሰብ ያለብን አንዱ ነገር ይሄ ነው የመንፈስ ቅዱስን ኃይል ስንለማመድ ማለት ነው አሁን ሐዋርያት ሥራ ላይ የመንፈስ ቅዱስ ኃይል በጣም ሲሰራ ነው እናየው። በፈውስ በታምራት ጸጋ ስጦታዎችን በማደል ቤተክርስቲያንን በማስተጣቅ ማለት ኃይል በመሆን በጣም የመንፈስ ቅዱስ ኃይል ተገልጦ ነው እናየው። ግን ሐዋርያቱን አይተን ከሆነ ከመንፈስ ቅዱስ ጋር ያላቸው ሪሌሽንሺፕ ሪሊ የኃይል ብቻ ገና አልነበረ። አሁን ስብሰባቸው ላይ ሐዋርያ ሥራ ምዕራፍ 15 ላይ እኛና መንፈስ ቅዱስ ተስማምተናል ሲልኮ ይሄ በቃ እንደ አብሮ ቁጭ ብሎ የሚስማማ አብሮ ቁጭ ብሎ የሚሰበሰብ አብሮ ከኛ ጋር ያለ ነው ይመራቸው ነበር። መንፈስ ቅዱስ ይመጣና አሁን ሐዋርያ ሥራ ምዕራፍ 13 ላይ ሳውል ነበርና ባስል እኔ ለጠራኋቸው ሥራ ለይዩልኝ ይላል ይለያሉ። እና መንፈስ ቅዱስ ሪሊ ኃይል ብቻ ሳይሆን ስብእና ያለው አካል ያለው መሆኑን ማሰብ በጣም ያስፈልጋል። አንዳንድ ጊዜ እንደ ይሄ እንደ ወንጌል አማኞች ክርስቲያኖች ወንጌል እንደምናምን አማኞች በኋላ ምን መጣበታለን ከዚህ ቀጥሎ ባለው በክፍል ሁለት ውይይታችን ምን መጣው መንፈስ ቅዱስ ይሰራል ነው። ኦፍ ኮርስ መንፈስ ቅዱስ ይሰራል በህይወታችን፣ ግን በሚሰራበት ጊዜ ከኃይሉ ጋር ብቻ ኢኩዌት እንዳናረገው መጠንቀቅ ያስፈልጋል። መንፈስ ቅዱስ ከዛ በላይ የሆነ ፐርሰን መሆኑን እንዴ ዝም ብለንኛ እንደፈለግን ምናረገው ማኒፕሌት ምናረገው ለወደድነው ምንሰጠው ለወደድነው ምንነሳው አይደለም። መንፈስ ቅዱስ የመንፈስ ቅዱስ አሰራርም እንደዛ አይደለም። እንደወደደ የሚያካፍል እንደወደደ የሚሰራ አሁን እንዳልከው እንደወደደ የሚመራ ባለ ስልጣን የሆነ እንደሆነ እሱን ማሰብ በጣም በጣም ያስፈልጋል ብዬ አስባለሁ። ያው በሚቀጥለው የውይይታችን ክፍለ ጊዜ መንፈስ ቅዱስ በአማኞች ህይወት ውስጥ የሚሰራቸውን ስራዎቻቸውን ደግሞ ለመመርመር እንሞክራለን። በመጣ ጊዜ ያለ ኢየሱስ የተናገራቸውን ስራዎችን ለመመርመር እንሞክራለን። ግን ይሄንን ትምርትም አብረውን ለሚከታተሉ አብረውንም ለሚያጠኑ ወዳጆቻችን ዛሬ የዛሬው ዋና ትኩረታችን በዮሐንስ ወንጌል ውስጥ የመንፈስ ቅዱስ ትምርት ሰፊ ስፍራ እንዳለውና በዮሐንስ ወንጌል ደግሞ በዚህ በጳራክሊጦስ ምራፎች በምራፍ 14 እስከ 16 ባለው መንፈስ ቅዱስ ኃይል ብቻ ሳይሆን ፐርሰን እና ያለው ፐርሰን እንደሆነ እንድናውቅ ወዳጅ እንደሆነ አጠገባችን እንዳለ እንደሚመራ ማሰብ የሚገባውን አክብሮት መስጠትን በጣም ጥሩ ነው ለመምከር ፈልጋለሁ። ይሄ ነው ዋናው እንትና። አንዳንድ ጊዜ በዶክትሪናችን መንፈስ ቅዱስ አካል ነው ፐርሰን ነው ብለን እናምናለን፣ በተግባራችን ግን ኃይል ብቻ ነው እንደሚሉት እንመስላለን። ኃይል ብቻ ነው እንደሚሉት ልናረገውን ሞክራለን። እና በጣም ብዙ ነገሮች አሉ በዘመናችን በጣም የሚሰሩ አንዳንዶቹ ነገሮች መንፈስ ቅዱስንም የሚያሳዝኑ ይመስለኛል። እና እንደወደድ ልናደርገውን ሞክራለን ቢያንስ ስንታይ ይመስላለን። አላሰብነው ይሆናል ግን መጠንቀቅ አለብን። መንፈስ ቅዱስ በቃ እንደው ምንገፋው ምንሰጠው ምናድለው ምንትን ምናደርገው ነገር አይደለም። ጌታችን እንኳን እፍ ብሎ መንፈስ ቅዱስን ተቀበሉ ነው ያላቸው ምዕራፍ 20 ቁጥር 22 ላይ። ፕሪዲክት ለማድረግ ነው እንጂ እንደው በቃ ምንሰጠው እንትን ምናደርገው ሰው ውስጥ እንትን ምና አይደለም። እኛ እንደወደድን ሙልት ምናደርገው አይደለም። ኃይል ተቀብለናል፣ ስልጣን ተቀብለናል። ግን ስልጣኑ ዴሊጌትድ ስልጣን ነው፣ በተልእኮ ያገኘነው ስልጣን ነው እንጂ እኛ እንደፈለግን መንፈስ ቅዱስ ካረግነው ኃይል ብቻ ሆነ እኮ ነፋስ ብቻ ሆነ ኃይል ብቻ ሆነ። ኃይልን ብቻ ነው እንደወደድኩ ምልከው፣ ኤሌክትሪኩን በፈለግኩት እንደምልከው፣ መንፈስ ቅዱስን በፈለግኩት አልከውም። ፐርሰን ስለሆነ ወዳጃችን ስለሆነ አጠገባችን ያለ ስለሆነና ይሄ ለክርስቲያኖች አንደኛ ደስታ ነው፣ ትልቅ መጽናናት ነው። ኢየሱስ ቢሄድም አጠገባችን ሌላ ወዳጅ አለ፣ ሌላ የሚያበረታ አለ፣ ሌላ ጳራክሊጦስ አለ፣ ዲፌንድ የሚያረግላችሁ አለ። እየተሰደዱ ያሉ ክርስቲያኖች በጣም ብዙ አሉ፣ እየተጠሉ ያሉ ክርስቲያኖች ብዙ አሉ። እና አለ አጠገባችሁ መንፈስ ቅዱስ፣ አጠገባችን ያለ ፐርሰን፣ የማይለይ ፐርሰን። ኢየሱስ የሞተው ለዚህ ነው። ኢየሱስ የሞተውና የሄደው አጠገባችን ጎናችን ሌላ አጽናኝ ልክ እንደ ኢየሱስ ሐዋርያቱ ጋር አብሮ ይሄድ እንደነበረው አብሮን ያለ ወዳጅ አለ። በርቱ ነው በቃ አጽናኝ የሆነ መንፈስ ቅዱስ አብሯችሁ አለ። በልዩ ልዩ ችግር ውስጥ የሚያልፉ ምናልባት ይህንን ፕሮግራም የሚከታተሉን አሉ። አብሯችሁ አለ መንፈስ ቅዱስ፣ ዲፌንድ የሚያደርግላችሁ ጠበቃችሁ፣ ተከራካሪያችሁ። ብቻዬን ነኝ አይልም አንድ አማኝ፣ ብቻዬን ነኝ አይበል አንድ አማኝ። እኔ ብቻዬን ነኝ፣ ብቸኛ ነኝ፣ ብቻዬን ነው በዚህ ችግር እያለፍኩ ያለሁት፣ ማንም አልተረዳኝ አይበል አለ። በቃ አጠገባችን ያለ ፐርሰን ልክ ኢየሱስ አጠገቡ ጴጥሮስ አጠገብ ከሌ አጠገብ እንደነበረው እኛ አጠገብ ደግሞ አለ ኢየሱስ አሁን በጳራቅሊጦስ አማካኝ። ይሄ በጣም ኢንካሬጅመንት ነው። ለምናገለግል ሰዎች ደግሞ ተግሳጽ ጭምር አለው። ይሄንን አጉልተን ማውጣታችንን ማሳየት መቻል ይኖርብናል የሚል ነው። በሚቀጥለው ደግሞ ስራዎችን ለመመርመር እንሞክራለን። ጌታ ይመስገን።